ይህ የአሜሪካ ድምጽ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የጥር 9 የሐሙስ ምሽት 2016 ዓ.ም መሰናዶ ጀመረ። ኢትዮጵያ የመግባቢያ ስምምነቱን በተመለከተ የግብጽና የአረብ ሊግን አቋም ተቃወመች።
የወጣው መግለጫ ተቋሙንም አባላት አገራቱንም የሚመጥን አይደለም። የማን ድርጅት እንደሆነ ይታወቃል። ከምንም በላይ ደግሞ ለአፍሪካውያን ንቀት ነው። አፍሪካውያን የራሳቸውን ችግር የመፍታት ብቃቱ አላቸው፣ በተግባር አሳይተው።
በዚህ ዙሪያ በምሽቱ ዘገባ አለን። ይህንና ሌሎች ዓለም አቀፍ እንዲሁም ደግሞ የሀገር ውስጥ ዘገባዎችና ጥንቅሮችን ይዘናል። ሰላም ጤና ስጥልን የተከበራችሁ አድማጭ ተመልካቾቻችን፣ እንደምናምሽታችኋል። ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፈውን የምሽቱን መሰናዶ እየመራው ኤደን ገረመው አብሬያችሁ ቆያለሁ። ጽዮን ግርማ ዋና አዘጋጇ ናት። ኤልያስ አስማረ ደግሞ ስርጭቱን ከስቱዲዮ በመሆን ያቀናብርልናል። ከመላው የአሜሪካ ድምጽ የስቱዲዮ ባለሙያዎች እንዲሁም ደግሞ የዲጂታል ባለሙያዎች ጋር በመሆን አብራችሁ እንድታመሹ በአክብሮት እየጋበዝን አሁን ከዓለም ዙሪያ ወደ ተሰባሰቡ ዜናዎች እንሻገራለን።
በድጋሚ እንደምን አመሻችሁ። ኢትዮጵያ የሶማሌላንዱን ስምምነት ካልሰረዘች ለድርድር እንደማትቀርብ ሶማሊያ አስታወቀች። በምስራቅ አፍሪካ የአሜሪካ ልዩ ልዑክ የሆኑት አምባሳደር ማይክ ሀመር ወደ ኢትዮጵያና ኡጋንዳ አቅንተዋል። አሜሪካ 14 የሚሆኑ በየመን የሁቲ አማጽያን ለመተኮስ የተዘጋጁ ሚሳይሎችን አወደመች የሚሉት ለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ቀዳሚው ዜና እናልፋለን። ኢትዮጵያና ራስ ገዟ ሶማሌላንድ በቅርቡ የፈረሙትንና ኢትዮጵያ የባህር በር እንድታገኝ የሚያስችለውን የመግባቢያ ሰነድ ቀድመው ካልሰረዙ ለድርድር እንደማትቀርብ ሶማሊያ ዛሬ ሐሙስ አስታውቃለች። የአገሪቱ የውጭ ጉዳይ ሚኒስቴር መስሪያ ቤት ዛሬ በለቀቀው መግለጫ ሕገ ወጥ ሲል የጠራው የሁለቱ ወገኖች የመግባቢያ ስምምነት ውድቅ ካልሆነና የሶማሊያን ሉዓላዊነትና የግዛት አንድነት መልሶ የሚያረጋግጥ ሁኔታ እስካልተፈጠረ ድረስ የሚደረግ ድርድር አይኖርም ብሏል። የሶማሊያ መግለጫ የመጣው የአፍሪካ ሕብረት የጸጥታው ምክር ቤት በሁለቱ ጎረቤት አገራት መካከል የተፈጠረውን ውጥረት በተመለከተ ትናንት ረቡዕ መወያየቱን ተከትሎ ነው። ምክር ቤቱ ሁለቱ መንግስታት ውጥረቱን አስወግደው ሰላማዊ መፍትሄ ለመሻት ትርጉም ያለው ውይይት እንዲያደርጉ ጠይቋል። የምስራቅ አፍሪካ የልማት በይነ መንግስታት ባለሥልጣን ኢጋድ በበኩሉ ዛሬ ሐሙስ ኡጋንዳ ካምፓላ ላይ ልዩ ስብሰባ ጠርቷል። በኢትዮጵያና በሶማሊያ መካከል የተፈጠረውን ውጥረትና በሱዳን ያለውን ግጭት በተመለከተ እንደሚነጋገር ታውቋል። በስብሰባው ላይ ኢትዮጵያ እንደማትካፈል የውጭ ጉዳይ ሚኒስቴር ቃል አቀባይ የሆኑት አምባሳደር መለስ ዓለም ዛሬ አዲስ አበባ ላይ ለጋዜጠኞች ተናግረዋል። አሜሪካ፣ የአውሮፓ ህብረት፣ ቻይና፣ የአረብ ሊግና ሌሎች ዓለም አቀፍ ተዋናያን የሶማሊያ የግዛት ሉዓላዊነት እንዲከበር ጠይቀዋል። ሞቃዲሹ የመግባቢያ ስምምነቱ በኢትዮጵያ የተፈጸመ ጠብ ጫሪነት ነው ስትል፣ ኢትዮጵያ በበኩሏ የተጣሰ ሕግ የለም ትላለች። ስምምነቱ አልሻባብን እንዲያንሰራራ ያደርጋል ሲሉ የሶማሊያው ፕሬዚደንት ሐሰን ሼክ መሐመድ ማስጠንቀቃቸውንም የኤኤፍፒ ዘገባ አመልክቷል። የአረብ ሊግ ዋና ጸሐፊ አህመድ አቡልጌት ትናንት ረቡዕ በተደረገው የአረብ አገራት የውጭ ጉዳይ ሚኒስትሮች ስብሰባ አስቸኳይ ስብሰባ ላይ የመግባቢያ ሰነዱ በአረብ በአፍሪካውያንና በዓለም አቀፍ መሪዎች ላይ የተቃጣ ግልጽ ጥቃት ነው ሲሉ አውግዘውታል። ይህ በእንዲህ እንዳለ በምስራቅ አፍሪካ የአሜሪካ ልዩ ልዑክ የሆኑት አምባሳደር ማይክ ሀመር ዛሬ በኡጋንዳ እንደሚከፈት በሚጠበቀው የምስራቅ አፍሪካ የልማት በይነ መንግስታት ባለሥልጣን ኢጋድ ስብሰባ ላይ ለመሳተፍ ወደ ስፍራው ማቅናታቸው ታውቋል። ከስብሰባው አጀንዳዎች አንዱ እንደሚሆን የሚጠበቀው ኢትዮጵያና ራስ ገዟ ሶማሌላንድ በቅርቡ የባህር በርን በተመለከተ የፈረሙትን የመግባቢያ ሰነድ ተከትሎ የተፈጠረው ውጥረት እንደሆነ ታውቋል። የኢጋድን ተነሳሽነት በመልካም እንደምትቀበለው የገለጸው የአሜሪካ የውጭ ጉዳይ መስሪያ ቤት በበኩሉ በእንደ አውሮፓውያን አቆጣጠር 1960 የተወሰነውን የሶማሊያ ፌዴራል ሪፐብሊክ ድንበር ሉዓላዊነትና የግዛት አንድነት እውቅና እንደሚሰጥ አስታውቋል። ማይክ ሀመር በኢትዮጵያ ቆይታቸው የሱዳንንም ሆነ ሌሎች የቀጠናው ጉዳዮች በተመለከተ ከአፍሪካ ሕብረት ባለሥልጣናት ጋር እንደሚነጋገሩ ሲጠበቅ፣ ከኢትዮጵያ ባለሥልጣናት ጋር በሚኖራቸው ውይይት ደግሞ የሰሜን ኢትዮጵያውያን ጦርነት ለማስቆም የተደረሰውን ስምምነት አፈጻጸም፣ እንዲሁም በአማራና በኦሮሚያ ክልል የሚታዩ ግጭቶች በሰላም በሚፈቱበት ጉዳይ ላይ እንደሚነጋገሩ ከአሜሪካ የውጭ ጉዳይ ሚኒስቴር የተገኘው መረጃ አመልክቷል። አድማጮቻችንና ተመልካቾቻችን ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ነው። በሰሜን ኢትዮጵያ በድርቅ በተጠቁ ክልሎች ማለትም በአፋር፣ በአማራና ትግራይ እንዲሁም በኦሮሚያ ክልል እየተበላሸ በመምጣት ላይ ነው ሲል የገለጸው የሰብአዊ ሁኔታ እንዳሳሰበው የተመድ የሰብአዊ ጉዳዮች ማስተባበሪያ ቢሮ አስታውቋል። የተመድ ቃል አቀባይ የሆኑት ስቴፋን ዱጃሪክ ትናንት በሰጡት መግለጫ ድርቁ በመባባሱ ምክንያት በተጠቀሱት ክልሎች ለሚገኙ 4 ሚሊዮን ለሚሆኑ ሰዎች የሚሰጠው ምላሽ መጠናከር እንዳለበት ተናግረዋል። በርካታና ተደራራቢ ቀውሶች ሰዎች በአየር ንብረት ለውጥ ምክንያት የሚመጡ ችግሮችን መቋቋም እንዳይችሉ ማድረጉን የጠቀሱት ቃል አቀባዩ በሚሊዮን የሚቆጠሩ ሰዎች ለከፋ ሁኔታ ተጋላጭ እንዲሆኑ አድርገዋል ብለዋል። ከፍተኛ የገንዘብ እጥረት ባለበት እንዲሁም በአማራና በኦሮሚያ ክልል ግጭቶች ባሉበት ሁኔታ ቢሆን ተመድና አጋሮቹ የመንግስትን ጥረት በመደገፍ ላይ መሆናቸውን ቃል አቀባዩ ገልጸዋል። ባለፈው የፈረንጆች ዓመት 12 ሚሊዮን ለሚሆኑ ሰዎች ተመድና አጋሮቹ እርዳታ መለገሳቸውንና 4 ቢሊዮን ዶላር እንደሚያስፈልገው ለታቀደው ሰብአዊ ሥራ ሊገኝ የተቻለው ገንዘብ 1/3 የሚሆኑ ብቻ እንደሆነ ተመልክተዋል። ኢትዮጵያ የውጭ ባንኮች በአገር ውስጥ የባንክ አገልግሎት መሳተፍ እንዲችሉ ፍቃድ መስጠት እንደምትጀምር ተቆጣጣሪው ባለሥልጣን አስታውቋል። ተቆጣጣሪ አካል የሆነው የኢትዮጵያ የካፒታል ገበያ ባለሥልጣን ፍቃድ መስጠት እንዲጀምር የፍትህ ሚኒስቴር በዚህ ሳምንት ትዕዛዝ ማስተላለፉን የባለሥልጣኑ ኃላፊ የሆኑትን አቶ ብሩክ ታዬን ጠቅሶ ሮይተርስ የዜና ወኪል ዘግቧል። ኢትዮጵያ ኢኮኖሚዋን ለውጭ መዋለ ንዋይ ክፍት ለማድረግ በመወሰኗ እንደ ሳፋሪኮም ያሉ የቴሌፎን ኩባንያዎች በአገር ውስጥ ገበያ ተሳታፊ እንዲሆኑ አስችሏል። ነገር ግን ተገማች ያልሆነው የቁጥጥር ሁኔታ፣ የጸጥታ መደፍረስና አጠቃላይ ኢኮኖሚው አለመረጋጋት በኩባንያዎቹ ስራ ላይ ችግር ፈጥረዋል ሲሉ ተንታኞች በመናገር ላይ ናቸው። በኢትዮጵያ በአሁኑ ወቅት የኢንቨስትመንት ባንኮች እንደሌሉ የጠቆመው ሪፖርቱ ያሉት የንግድ ባንኮች በሚጠይቁት ከፍተኛ መያዣ ምክንያት ብድሮችን ማግኘት አስቸጋሪ ነው ብሏል። የገንዘብ ካፒታል ፍላጎት ከፍተኛ ነው ያሉት አቶ ብሩክ ተበዳሪዎች 25% ወለድና 70% ደግሞ መያዣ መጠየቃቸው በኢትዮጵያ ካፒታልን ለማሳደግ እንቅፋት ሆኗል ብለዋል። ኢትዮጵያ ከፍተኛ ውጪ ምንዛሬ እጥረት እንዳለባት ያመለከተው ሪፖርቱ ላለባት 1 ቢሊዮን ዶላር ዓለም አቀፍ ቦንድ ክፍያ ባለፈው ወር የነበረባትን የ33 ሚሊዮን ዶላር ክፍያ ሳትፈጽም መቅረቷን አስታውሰዋል። በመጨረሻም አሜሪካ 14 የሚሆኑና በየመን የሁቲ አማጽያን በሚቆጣጠሯቸው አካባቢዎች ለመተኮስ ተዘጋጅተው የነበሩ ሚሳይሎችን ማውደሟን ትናንት አስታውቃለች። በኢራን ይደገፋሉ የሚባሉት የሁቲ አማጽያን በቀይ ባህር ላይ በሚመላለሱ የንግድ መርከቦች ላይ ጥቃት መክፈታቸውን ተከትሎ አሜሪካ በድጋሚ ድርጅቱን በሽብርተኛ ድርጅትነት ፈርጃለች። ሚሳይሎቹ በማንኛውም ሰዓት ሊተኮሱ ተዘጋጅተው የነበሩ ሲሆን በአሜሪካ የባህር ኃይል መርከቦችም ሆነ በሌሎች የንግድ መርከቦች ላይ ስጋት የደቀኑ በመሆናቸው የአሜሪካ ኃይሎች ራሳቸውን የመከላከል መብትና ግዴታቸውን ተጠቅመዋል ሲል የአሜሪካው ማዕከላዊ እዝ አስታውቋል። የአሜሪካ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ባወጡት መግለጫ አንሳራላ ወይም በዘልማድ ሁቲ ተብለው የሚጠሩትን አማጽያን ከ30 ቀን በኋላ ጀምሮ በሽብርተኝነት ትፈርጃለች ብለዋል። ባሉት 30 ቀናት ውስጥ አሜሪካ ከባለድርሻ አካላት፣ ረድኤት ድርጅቶችና አጋሮች ጋር በመሆን ሰብአዊ እርዳታና አስፈላጊ የሆኑ የንግድ ሸቀጦች አገሪቱ እንድታገኝ ታደርጋለች ሲሉም አክለዋል። የውጭ ጉዳይ ሚኒስትሩ ሁቴዎች ጥቃታቸውን የሚያቆሙ ከሆነ አሜሪካ ፍረጃውን እንደገና እንደምታጤነው ብሔራዊ የጸጥታ አማካሪው ጄክ ሰልቨን ተናግረዋል። የሁቲ አማጽያኑ ቃል አቀባይ ሞሐመድ አብደል ሰላም በበኩላቸው ለአልጀዚራ ቴሌቪዥን በሰጡት መግለጫ የእስራኤል መርከቦችን ወይም ወደ አካባቢው የሚያመሩ መርከቦችን ኢላማ ማድረጋቸውን እንደማያቆሙ አስታውቀዋል። ለአሜሪካና ለእንግሊዝ ጥቃትም አጸፋውን እንደሚመልሱ ዝተዋል። ክቡራትና ክቡራን፣ የምሽቱ ዜና በዚህ ተጠቃልሏል። ለቀሪው ዝግጅቶች ወደ ኤደን መልሳቸዋሉ።
ከ ከዓለም ዙሪያ ከተሰባሰቡ ዜናዎች ጋር እንግዲህ ወልዴ ነበር። ለዜናዎቹ አመሰግናለሁ። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የሐሙስ ምሽት ጥር 9 2016 ዓ.ም መሰናዶ ይቀጥላል። ዝግጅቶቻችንን በቪኦኤ አማርኛ የፌስቡክ ገጽ እና ድረ ገጽ ላይ በተጨማሪ እንድትከታተሉ እጋብዛለሁ። ኤደን ገረመው መሰናዶውን እየመራው፣ ጽዮን ግርማ በዋና አዘጋጅነት፣ ኤልያስ አስማረ ስርጭቱን ከስቱዲዮ በማቀናበር ግርማ ደገፋና ሲሳይ አሸናፊ ደግሞ የምስልና ድምፅ ቅንብሩን በመከወን አዋየው ገበያው በዌብና ማህበራዊ ድረገጽ አብረናችሁ የምናመሽ ይሆናል። እናንተም አብራችሁን ትዘልቁ ዘንድ በአክብሮት እየጋበዝን አሁን ለምሽቱ ወደ ያዝነው አብይ ርዕስ እንሻገራለን። የውጭ ጉዳይ ሚኒስትር ቃል አቀባይ የአረብ ሊግን መግለጫ ለአፍሪካውያን ንቀት እንደሆነ ገልጸዋል። የአረብ ሊግ የሚኒስትሮች ምክር ቤት በሶማሊያ ሉዓላዊነትን ይጎዳል ያለውን ስምምነት ውድቅ በማድረግ ሀገሪቱን የሚደግፍ መግለጫ አውጥቷል። የግብጽ የውጭ ጉዳይ ሚኒስትር ሳሜህ ሹክሪ ደግሞ ኢትዮጵያ በቀጠናው አለመረጋጋት ምንጭ ሆናለች ማለታቸውን መስሪያ ቤታቸው ገልጿል። ኢትዮጵያ የመግባቢያ ስምምነቱን በተመለከተ የግብጽና የአረብ ሊግን አቋምም ተቃውማለች። አስተያየታቸውን ቧልት ነው ያሉት የኢትዮጵያ ውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር መለስ አለም የሊጉንም መግለጫ ተቀባይነት የለውም ሲሉ በጽኑ ኮንነውታል። ድርጊቱ በአፍሪካ ጉዳይ ላይ ጣልቃ የመግባት እርምጃ እንደሆነም ነው የገለጹት። ኢትዮጵያ በካምፓላው የኢጋድ አስቸኳይ የመሪዎች ስብሰባ ላይም የማትሳተፈው ግብዣው የቀረበበት ጊዜ አጭር በመሆኑ እንደሆነም ተናግሯል። ኬኔዲ አባተ ዘገባለሁ።
የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር መለስ አለም ዛሬ ለጋዜጠኞች መግለጫ በሰጡበት ወቅት በአዲስ አበባና ሀርጌሳ መካከል በቅርቡ የተፈረመውን የመግባቢያ ስምምነት በተመለከተ የአረብ ሊግ ያወጣውን መግለጫና የግብጽ ውጭ ጉዳይ ሚኒስትር የሰጡትን አስተያየት ተችተዋል። በኢትዮጵያና ሶማሊላንድ የመግባቢያ ስምምነት ላይ ትናንት የተወያየው የአረብ ሊግ የሚኒስትሮች ምክር ቤት የሶማሊያን ሉዓላዊነት ይጎዳል ያለውን ስምምነት ውድቅ በማድረግ አገሪቱን የሚደግፍ መግለጫ አውጥቷል። የአረብ ሊግ ዋና ጸሐፊ ግብጻዊው አህመድ አቡልጌት የኢትዮጵያና ሶማሊላንድን ስምምነት በአረብ በአፍሪካ ና በዓለም አቀፍ መርሆች ላይ የተቃጣ ግልጽ ጥቃት ሲሉ ገልጸውታል። በእርሳቸው የሚመራው የአረብ ሊግ ኢትዮጵያ የቀጠናውን ሰላምና ጸጥታ ስጋት ላይ ጥላለች ሲል ከሷል። የሊጉን መግለጫ ተቀባይነት የለውም ያሉት አምባሳደር መለስ አለም በአፍሪካ ጉዳይ ላይ ጣልቃ የመግባት እርምጃ እንደሆነም ገልጸውታል።
ከአረብ ሊግ ጋር የተሰጠው መግለጫ ተቀባይነት የለውም። ይህ ድርጅት በማን እንደሚዘወር ይታወቃል። የበይነመረብ ስብሰባውን እኔ የመከታተል እድል ነበረኝ። የወጣው መግለጫ ተቋሙንም አባላት አገራቱንም የሚመጥን አይደለም። የማን ድርጅት እንደሆነ ይታወቃል። ከምንም በላይ ደግሞ ለአፍሪካውያን ንቀት ነው። አፍሪካውያን የራሳቸውን ችግር የመፍታት ብቃቱ አላቸው፣ በተግባር አሳይተው። ስለዚህ ለአፍሪካውያን ችግር አፍሪካዊ መፍትሄ የሚለውን እሳቤ የሚያጣጥለው ተቀባይነት የለውም። በግብጽና አረብ ሊግ መካከል ያለው ግንኙነት የአንድ ሳንቲም ሁለት ገጽታ ተደርጎ ነው መሰለኝ ያለው። ምንም ልዩነት የለም፣ በግልጽ መነገር ያስፈልጋል።
የኢትዮጵያ ውጭ ጉዳይ ሚኒስትር ዴታ አምባሳደር ምስጋኑ አርጋም በኤክስ አድራሻቸው ላይ ኢትዮጵያ የአረብ ሊግ ያወጣውን መግለጫ በፍጹም አትቀበልም ሲሉ ውድቅ አድርገዋል። መግለጫውን በኢትዮጵያ የውስጥ ጉዳይና ሉዓላዊነት ላይ ጣልቃ ለመግባት የሚደረግ ሙከራ ነው ያሉት ሚኒስትር ዴታው ኢትዮጵያ ከብዙ የአረብ ሀገራት ጋር ጥሩ የሁለትዮሽ ግንኙነት ቢኖራትም ነገር ግን ሊጉ የጥቂቶችን ፍላጎት እያስፈጸመ ነው ሲሉ ወቅሰዋል። የግብጽ ውጭ ጉዳይ ሚኒስትር ሳሜህ ሹክሪ ደግሞ በካይሮ በተካሄደው የትላንቱ የአረብ ሊግ የሚኒስትሮች ስብሰባ ላይ የሶማሊያ ሉዓላዊነትና የግዛት አህድነት እንዲከበር ጥሪ አቅርበው ኢትዮጵያ የቀጠናው አለመረጋጋት ምንጭ ሆናለች ማለታቸውን ሮይተርስ ዘግቧል። የኢትዮጵያ ውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር መለስ የሳሜህ ሹክሪን አስተያየት ተችተዋል።
የግብጽ የውጭ ጉዳይ ሚኒስትር የሰጡት መግለጫ ጠቃሚ አይደለም። በኢትዮጵያ በኩል ነገሮችን ማጋጋም፣ ከልካቸው ላይ መስቀል፣ ማጋነን ጠቃሚ ነው ብላ አታምን። ግብጽን ጨምሮ ሌሎች የመካከለኛው ምስራቅ አገሮች እዚህ አፍንጫችን ስር የባህር መዳረሻና ወደብ ሲከፍቱ ኢትዮጵያ ስታደርገው ነውር የሚሆንበት አመክንዮ ምንድን ነው? ሶማሊላንድ ውስጥ ሌሎች አገሮች አላቸው። ኢትዮጵያ እንዲሁም ወደብ የላት። ጉዳዩ የፍትህም የርትዕም የልማትም የሰላምም ጉዳይ ስለሆነ ኢትዮጵያ የባህር መደረሻ ያስፈልጋል። ኢትዮጵያ ሀገር ውሃ መርገጥ አለበት። በግብጽ ወንድሞቻችን በተለይም በውጭ ጉዳይ ሚኒስትሩ በኩል የተሰጠው ጥያቄ ማነው አስተያየት ጠቃሚ አይደለም። ኢትዮጵያና ግብጽ ካላቸው ረጅም ጊዜ ያስቆጠረ ግንኙነት አንጻር የሚፈይደው ነገር የለም።
አምባሳደር መለስ አክለውም ኢትዮጵያ ለቀጠናው የመረጋጋት እንጂ ያለመረጋጋት ምንጭ አይደለችም በማለት የሹክሪን ወቀሳ አስተባብለዋል።
ምን ለማያውቁበት ሀገር ሄዶ ቁርበት አንጥፉልኝ ይላል? ኢትዮጵያ ያለመረጋጋት ሳይሆን የመረጋጋት መንስኤ ናት። ለዚህ አካባቢ ሶማሊያ ላይ የሰላም አስከባሪ ያስተማራ ነው። በዛ ምክንያት ሰው ነው ዋጋ የሚከፍል። ለደቡብ ሱዳን ሰላም እና ነጻነት አስተዋጽኦ አድርገናል፣ ዋጋ ተከፍሎበታል። ለሱዳን በተከታታይ እስካሁን ድረስ። ስለዚህ ኢትዮጵያን በአለመረጋጋት መንስኤነት መክሰስ በአንድ ቃል ለመግለጽ ዋልት ነው፣ የዘመኑ ቀልድ ተብሎ ሊቀመጥ የሚችል ይመስለኛል።
ከመግባቢያ ስምምነቱ ጋር በተያያዘ በኢትዮጵያና በሶማሊያ መካከል እየተካረረ የመጣውን ውጥረት በተመለከተ የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ኢጋድ በኡጋንዳ ካምፓላ ዛሬ አስቸኳይ የመሪዎች ስብሰባ በማድረግ ላይ ነው። ከኢትዮጵያና ሶማሊያ ውጥረት በተጨማሪ በሱዳንም ጉዳይ ላይ በሚመክረው በዚህ 42ኛው አስቸኳይ የኢጋድ የመሪዎች ስብሰባ ላይ የአምስት ሀገራት መሪዎችና የተለያዩ ዓለም አቀፍ ድርጅቶች እየተሳተፉ እንደሆነ ተዘግቧል። የዩናይትድ ስቴትስ የአፍሪካ ቀንድ ልዩ መልእክተኛ ማይክ አመርም በስብሰባው ላይ ለመታደም ካምፓላ ገብተዋል። የኢትዮጵያ መንግስት በበኩሉ በስብሰባው ላይ እንደማይገኝ አስታውቋል። ለዚህም ምክንያት ነው ያሉትን አምባሳደር መለስ አለም ተናግረዋል።
ኢጋድ ለኢትዮጵያ በጣም አስፈላጊ ድርጅት ነው። በስብሰባው ላይ ያልተሳተፍነው ግብዣው የቀረበበት ጊዜ አጭር ስለሆነ በቀጣይ ፕሮግራሙ ሲስተካከል ተሳትፎ የሚኖረን ይሆናል።
በትናንትናው ዕለት ተስተጓጉሎ የነበረው ወደ አርጌሳ የሚደረግ የኢትዮጵያ አየር መንገድ አንድ በረራ ጉዳይ ተፈቶ በረራ መቀጠሉንም የገለጹት አምባሳደር መለስ በአዲስ አበባ፣ ሞቃዲሾና አርጌሳ መካከል የሚደረጉ በረራዎች በመካሄድ ላይ እንደሚገኙ ማረጋግጠዋል። በኢትዮጵያና በተገንጣይዋ ሶማሊላንድ መካከል ታህሳስ 22 ቀን 2016 ዓ.ም የተፈረመውን የመግባቢያ ሰነድ ተከትሎ እየተካረረ ባለው የኢትዮጵያና ሶማሊያ ለመግባባት ላይ ትናንት የተነጋገረው የአፍሪካ ህብረት የጸጥታው ምክር ቤት ሁለቱ መንግስታት ስሜትን ከተሞሉ መግለጫዎች ተቆጥበው ውጥረትን እንዲያረግቡ ጠይቋል። ውጥረቱ በከፍተኛ ሁኔታ እንዳሳሰበው የገለጸው ምክር ቤቱ በሁለቱ መንግስታት መካከል ውይይትን የሚያስጀምርና ተከታታይ ሪፖርትን የሚያቀርብ ልዑክ እንዲመደብ ጠይቆ የህብረቱ የአፍሪካ ቀንድ ተወካይ የሆኑትን የቀድሞ የናይጄሪያ ፕሬዝደንት ኦሉሴጉን ኦባሳንጆን ጠቁሟል። ምንም እንኳን በኢትዮጵያና ሶማሊያ መካከል ውጥረቶች እያየሉ ቢሆንም በሀገሮቹ መካከል ባለው የንግድና የዲፕሎማሲ ግንኙነት ላይ የተለወጠ ነገር የለም ሲሉ የኢትዮጵያ ውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር መለስ አለም ተናግረዋል። በተያያዘ በመግባቢያ ሰነዱ ዙሪያ በፈረንሳይ ፓርላማ የሀገር መከላከያ ኮሚቴ ሰብሳቢ በሆኑት ቶማስ ጋሲሎድ ለተመራ ልዑክ የኢትዮጵያ ህዝብ ተወካዮች ምክር ቤት የውጭ ግንኙነትና ሰላም ጉዳዮች ቋሚ ኮሚቴ ሰብሳቢ ዶክተር ዲማ ነገው ማብራሪያ ሰጥተዋል። የመግባቢያ ሰነዱ በጋራ መልማትን የሚያረጋግጥ መሆኑን ለቡድኑ ስለመግለጻቸውም ምክር ቤቱ በማህበራዊ የትስስር ገጹ ያጋራው መረጃ ያመለክታል። ዶክተር ዲማ የቀይ ባህር አካባቢ ጸጥታ የኢትዮጵያን አስተዋጽኦ እንደሚፈልግ ጠቁመው የተፈረመው የመግባቢያ ሰነድ ወደ ተግባራዊ ምዕራፍ እንዲሸጋገር ፈረንሳይ የበኩሏን እገዛ እንድታደርግም ጠይቀዋል። የመግባቢያ ሰነዱን በተመለከተ በፈረንሳይ ልዑካን በኩል ስለተሰጠው አስተያየት ግን በምክር ቤቱ መረጃ ላይ አልተገለጸም። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁ የሐሙስ ምሽት መሰናዷችን ይቀጥላል። የሰማችሁት አብይ ርዕሱን ነበር። ወደ ትንታኔ መጽሔት እናልፋለን። ዛሬ ከሰዓት በኋላ ከአዲስ አበባ ወደ መቀለ የበረረው የኢትዮጵያ አየር መንገድ የበረራ ቁጥር ኢቲ 106 አውሮፕላን አሉላ አባነጋ አየር ማረፊያ ሲደርስ ቦታ ስቶ ማረፉን አየር መንገዱ አስታውቋል። በአውሮፕላኑ ላይ ተሳፋሪ ከነበሩት መንገደኞች አንዱ የሆኑት አቶ ገብረ ሕይወት ወልደ ገብርኤል አውሮፕላኑ ከመነሻውም የተለየ ድምፅ አሰምቶ እንደነበረ ገልጸዋል። የአውሮፕላኑ ግራ ጎማ ተቃጥሎ መመልከታቸውንም ተናግረዋል። ሁኔታው አውሮፕላን ውስጥ በነበሩት ሰዎች ላይ ከፍተኛ ድንጋጤን ፈጥሮ እንደነበር የገለጹት እኚሁ ተሳፋሪ ከፍተኛ ጩኸትም ነበር ብለዋል። ተሳፋሪው ከአደጋ የተረፈው በአብራሪው ብቃት ነው ብለው እንደሚያምኑም ተናግረዋል። መቀለ የሚገኘው ዘጋቢያችን ሙልጌታ ጽብሃ ጉዳዩን ተከታትሎታል።
የኢትዮጵያ አየር መንገድ ክስተቱን በተመለከተ ባወጣው መግለጫ ዛሬ ጥር 9 ቀን 2016 ዓ.ም ከቀኑ 6 ሰዓት ከአዲስ አበባ የተነሳው የበረራ ቁጥር ኢቲ 106 አውሮፕላን ከሁለት ሰዓት በረራ በኋላ መቀለ የሚገኘው አላባ ነጋ አየር ማረፊያ ሲደርስ ማንኛውም አውሮፕላን ከሚንደረደርበትና ከሚያርፍበት ትክክለኛ ማረፊያ ውጭ ቦታውን ስቶ ማረፉን አስታውቋል። በበረራ ሰራተኞቹም ሆነ በመንገደኞች ላይ የደረሰ አደጋ እንደሌለ ገልጿል። ለተፈጠረው ችግር መንገደኞቹን ይቅርታ ጠይቋል። የክስተቱ መነሻ እንደሚያጣራም በመግለጫው ላይ ጠቅሷል። ከመንገደኞቹ አንዱ ትውልደ ኢትዮጵያ አቶ ገብረ ሕይወት ወልደ ገብርኤል ለቪኦኤ በሰጡት አስተያየት አውሮፕላኑ ከመነሻው የተለየ ድምፅ እንዳሰማ ገልጸዋል።
7:30 መቀሌ ለመድረስ ነበረ። ግን ገና ሲነሳ ፕሌኑ ገና አየር ሊወጣ ሲል ድምፅ ሰጥቶ ነበረ። በኋላ አየር ከደረስን በኋላ ግን ጎማው ያወጡታል ያወርደዋል። ድምፅ ሰምቼ ስለነበር ጎማው ሲያወርደውና ሲያወጣው ከጎማው ጋር ጎን ስለነበርኩ የአንድ ጎማ ድንገት እንደተፈነዳ ነቃሁኝ። በኋላ ስናየው ፈንድተዋል። በግራ በኩል ያለው የኋላው ጎማ ፓይለቱ ደግሞ ቀላል ነገር ገጥሞና ምንም አይደለም በቃ ምናምን፣ ምክንያቱም 10 ጊዜ ደግሞ ቤልታችን እሰሩ ምናምን ይል ስለነበር ድንገቱ እሱ እንደሆነ አወቅኩኝ። ጎማውን ሳየው አንዱ ተንፍሰዋል፣ ተፈንድተዋል፣ ድንገት ሊገጥመን ይችላል ብዬ አስቤ ነበር። ፓይለቱም ደግሞ ስለነገረን አሁን ሲያርፍ ምን እንድነው። ግን ፓይለቱ በጣም ጎበዝ ነው፣ ወደ ውጭ አወጣት ከዋናው።
በአውሮፕላኑ ውስጥም በመንገደኞች ከፍተኛ ድንጋጤና ጩኸት እንደነበር የተናገሩት አቶ ገብረ ሕይወት አውሮፕላኑ ካረፈ በኋላ በነበረ መገፋፋት ግንባራቸው ላይ መጠነኛ ጉዳት እንደደረሰባቸው ገልጸዋል።
ህዝቡ ተረብሾ ነበር፣ በጣም በጣም ተረብሸዋል። እኔም እንዲያውም ህዝብ ነው ሰው ሊወጣ ሲል ነው እኔም የገፋኝ ተጋጨሁት እንጂ ኮርነር የፕሌኑ ውስጥ ወዛ ገጨኝ እንጂ እኔ ምንም በፕሌኑ ድንገት እንትን አይደለም። ህዝቡ ሲገራገር ሊወጣ ሲፈልግ በቃ ጭንቅ ስለነበረው ፈርቶ በቃ በዚህ ምክንያት ነው እኔም የመጣሁት። በጣም ህዝቡ ጮኋል፣ በጣም ጮኸን ነበረ። ግን ፓይለቱ ጥሩ አሰራ ስላቆማት አድኖናል እና እግዚአብሔር አቅሎለታል ነገሩ።
በጉዳዩ ከአሉላ አባ ነጋ አየር ማረፊያ አመራርና ሰራተኞች ተጨማሪ ማብራሪያ ለማግኘት ያደረግነው ጥረት አልተሳካም። ይህ ዘገባ እስከተጠናቀረበት ሰዓት አውሮፕላኑ አልተነሳም። ለአሜሪካ ድምፅ ሙልጌታ ጽብሃም መቀለም።
ከባህር ዳር ከተማ በ42 ኪሎ ሜትር ርቀት በምትገኘው አዴት ከተማ ባለፈው ማክሰኞ ዕለት የነበረውን ግጭት ተከትሎ እስካሁን ድረስ በከተማው ምንም አይነት እንቅስቃሴ እንዳልተጀመረ ነዋሪዎች ገለጹ። ጥቃቱን አስመልክቶ ከክልልና ከአካባቢው ባለስልጣናት ተጨማሪ መረጃ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። በአሜሪካ ድምጽ ዘጋቢዎች የተሰናዳውን ዘገባ አስማማው አየነው እንደሚከተል ያቀርበዋል።
በምዕራብ ጎጃም ዞን ስር በምትገኘውና ከባህር ዳር ከተማ በ42 ኪሎ ሜትር ርቀት ላይ ባለችው አዴት ከተማ ባለፈው ማክሰኞ ማለትም ጥር 7 ቀን 2016 ዓ.ም ረፋዱ ላይ የፋኖ ታጣቂዎች ወደ ከተማው ዘልቀው መግባታቸውን ተከትሎ ከመንግሥት የጸጥታ ኃይሎች ጋር የተኩስ ልውውጥ ሲያደርጉ መዋላቸውን ለደህንነታቸው ስለሚሰጉ ስማቸውን እንዳንጠቅስ የጠየቁን አንድ የከተማው ነዋሪ ዛሬ ለአሜሪካ ድምፅ አረጋግጠዋል። እኚሁ ነዋሪ አክለውም ግጭቱን ተከትሎ እስከ ዛሬ ድረስ በከተማው እንቅስቃሴ አለመኖሩን ተናግረዋል።
ከተማ ምንም አይነት እንቅስቃሴ የለም። ቦችም የለም፣ ስራ ቤቶችም ዝግ ናቸው፣ ባንክ ራሱ ዝግ ነው።
ስማቸውን በሚስጥር እንድንይዝ የጠየቁን ሌላው የከተማ ነዋሪ ማክሰኞ ዕለት በከተማው የነበረውን ግጭት እንዲህ ያስታውሱታል።
ከ4 ሰዓት ጀምሮ ውጊያ ተካሂዷል በከተማው ላይ። ያው እስከ ማታ ድረስ መደበኛ ታጣቂ የሚባሉት ወይም የፋኖ ታጣቂዎች የተባሉት ነበረ በከተማ ውስጥ ሲጨፍሩ የነበረ። 10 ሰዓት አካባቢ ኮንች ስላሴ ብዙ ንጹህ አርሶ አደሮች፣ ከዛ ውስጥ አንዱ እንዲያውም የአጎቴ ልጅ ነው የተጎዳው።
በመንግስት የጸጥታ ኃይሎችና በፋኖ ታጣቂዎች መካከል በዕለቱ በከተማው የነበረውን የተኩስ ልውውጥ በቤታቸው ውስጥ ሆነው ሲከታተሉ መቆየታቸውንና ኋላም ተኩሱ ጋብ ሲል ከቤታቸው ወጥተው በጎዳናው ላይ በመዘዋወር ላይ እንዳሉ የከባድ መሳሪያ ድምፅ እንደሰሙ የሚናገሩት ስማቸው እንዲጠቀስ ያልፈለጉ አንድ የከተማው ነዋሪ የከባድ መሳሪያ ድምፁን ተከትሎ ስልክ እንደተደወለላቸውና ከከተማው ትንሽ ወጣ ብሎ በሚገኘውና ኮንች ስላሴ በተባለው ስፍራ አጎታቸውን ጨምሮ በርካታ ሰዎች ጥቃት ደርሶባቸው መሞታቸው ተነግሯቸው ወደ ስፍራው እንዳቀኑ ነግረውናል። በጥቃቱም የሰባት ልጆች አባት የሆኑት አጎታቸውና ሌሎች ሰዎች መሞታቸውንና ትላንት በኮንች ስላሴ ቤተክርስቲያን መቅበራቸውንም ነግረውናል።
ውጊያ ነበረ አዴት ላይ። መከላከያ ሰራዊትን ለማስለቀቅ የገቡ የፋኖ አባላት ነበሩ። እነሱ ጋር በተደረገ ውጊያ ቆይተው ከተማዋ ከተለቀቀች በኋላ ወደ አመሻሽ አካባቢ ላይ በሸዋ ሜዳ አካባቢና ጎንጭ ስላሴ ላይ ፍንዳታ ተሰምቶ ነበረ እና ብዙ ማህበረሰብ ሞቷል እዛ አካባቢ። እዚህ በፍንዳታው ምን እንደሆነ አላወቅንም። የፈነዳው ነገር ሁለት ቦታ ላይ ነው። አዎ፣ ከፍተኛ ፍንዳታ ነው የተሰማው። ድሮን ነው እኛ እንግዲህ ተረጥር በዚህ አይነት ፍንዳታ ሰምተን አናውቅም። ከፍተኛ ፍንዳታ ነው የፈነደው። ስላሴ ጸበልም ጠጡላ ናቸው እንዳለ የሞቱ እዛው አካባቢ ቁጭ ብለው እየጠጡ የነበሩ ብዙ ማህበረሰብ ወይ ገበሬው እዛው ያለው ማህበረሰብ እነሱ ላይ ነው እንዳለ የወደቀው እና እንዳለ ሙሉ ንጹሐን ያለቀው። በዛ በኩል ውጊያ የለ ምን የለ ምንም ነገር አልነበረም። በዛ በኩል ውጊያውም አልቆ ነበረ፣ ሰላም ነበር አካባቢው ሁላ። በዛ ምክንያት ንጹሐን እዛ ፈነድ ሰጡት በሙሉ የሞት አጎታችን አልፏል። ለዛ ወንጅ ስላሴ ላይ የነበረው አጎታችን ነው አንዱ የሞት ቀብር ፈጽመናል። እኛ
በከተማው ዙሪያ ሸዋ ሜዳና ኮንች ስላሴ በሚባሉ አካባቢዎች የከባድ መሳሪያ ድምጽ ከሰሙ በኋላ ወደ ዘመድ የሞተባቸው ጎረቤቶቻቸው አስክሬን ለማንሳት ተደውሎላቸው እንደሄዱ የነገሩን ሌላው አስተያየት ሰጭ ደግሞ በጥቃቱ በርካታ ሰዎች መሞታቸውን ገልጸውልናል።
ምናልባትም 5 ሰዓት ከ4 ሰዓት የሆነ ሰዓት ነው የቆየው ጦርነቱ። የጀመረውም ወደ 3 ሰዓት 4 በአስር ሰዓት አካባቢ ላይ የተጠናቀቀው አይ ቲንክ እና በጣም ከባድ ፍንዳታ ነበር የተደረገ። በጣም ከባድ ፍንዳታ 2 ጊዜ ነው የፈነዳው። እጅግ በጣም ምክንያቱም አሁን ሌላ ከባድ መሳሪያ ቢሆን እንለየዋለን። ይሄ ድምፅ ደግሞ በጣም የተለየ እንደ ጎድጓድ አይነት ድምፅ ነው ያለው። 2 ጊዜ ነው የፈነዳው። የሞትባቸው ሰዎች አሉ እዛ አካባቢ ድሮን ወደቀበት አካባቢ። ነገር ግን እነዚህ የሞተባቸው ሰዎች ሜዳና ወንጫ ስላሴ የሚባል አካባቢ የሟች ዘመዶች እንደሄዱና አስከሬን እንዲያነሱ እንደቻሉ ምን አውቃለሁ። ከዛ ውጭ እንዳልኩሽ ሰው ፈርቶ ስላለ ቤቱን ዘግቶ እኔን ለምሳሌ ውስጥ ቤት ዘግተን ያለ ነው።
ጥቃቱን አስመልክቶ በክልልና ከአካባቢው ባለስልጣናት ተጨማሪ መረጃ ለማግኘት ያደረግነው ጥረት አልተሳካም። የአስቸኳይ ጊዜ አዋጁ ሊጠናቀቅ ጥቂት ሳምንታት ቢቀሩትም በክልሉ አንዳንድ ከተሞች በፋኖ ታጣቂዎችና በመንግስት የጸጥታ ኃይሎች መካከል በመቀዝቀዝ እያለ ያለው ግጭት እንደቀጠለ ይገኛል። ለአብነት ያህል ከሳምንት በፊት በጎንደር ከተማ በነበረው ግጭት በንጹሐን ዜጎች ላይ ጉዳት ማድረሱን ነዋሪዎችን ጠቅሰን መዘገባችን ይታወሳል። የክልሉ ባለስልጣናትና ኮማንድ ፖስቱ በመንግስት መገናኛ ብዙሃን በተለያየ ጊዜ በሰጡት መግለጫ ክልሉ ወደ ቀድሞ ሰላሙ ሙሉ በሙሉ ተመልሷል እያሉ ነው። የኢትዮጵያ ሰብአዊ መብቶች ኮሚሽን በከተሞችና ዙሪያቸው የሚካሄደውን ጨምሮ በአማራ ክልል በመንግስት ኃይሎችና በፋኖ ታጣቂዎች መካከል የቀጠለው ግጭት የሰላማዊ ሰዎችን ሕይወት አደጋ ላይ መጣሉን በተለያየ ጊዜ ባወጣቸው መግለጫዎች ሲያሳስብ መቆየቱ ይታወሳል። ኮሚሽኑ ባለፈው ዳር ባወጣው መግለጫም ሰላማዊ ዜጎች ንብረታቸው፣ እንዲሁም የሕዝብ መሠረተ ልማትና የአገልግሎት ተቋማት ኢላማ መደረግ የለባቸውም ሲል በብርቱ አሳስቧል።
ሚኒስቴር መስሪያ ቤቶች የመረጃ ነጻነትን አያከብሩም ተባለ። የኢትዮጵያ የህዝብ እንባ ጠባቂ ተቋም በሚኒስቴር መስሪያ ቤቶች ላይ ባካሄደው የመልካም አስተዳደር አፈጻጸም ምዘና መሰረት አብዛኞቹ የመረጃ ነጻነት አዋጅን እንደማያከብሩና ለብዙሃን መገናኛዎች መረጃ የማይሰጡ መሆኑን ማረጋገጡን አስታውቋል። በአዲስ አበባ ዩኒቨርሲቲ የጋዜጠኝነትና ኮሚኒኬሽን መምህር ዶክተር ጌታቸው ድንቁ መረጃን ለብዙሃን መገናኛ ተደራሽ አለማድረግ አሳሳቢ ችግር እየሆነ መምጣት ጣቱን ተናግረው ማህበራዊ ተጽዕኖም የጎላ ነው ብለዋል። ገብረ ሚካኤል ገብረ መድህን ዝርዝር ዘገባ አለው።
የኢትዮጵያ የህዝብ እንባ ጠባቂ ተቋም በአዋጅ በተሰጠው ስልጣን መሰረት ከ22ቱ ሚኒስቴር መስሪያ ቤቶች በ15ቱ ላይ ያለውን የመልካም አስተዳደር ሁኔታ ማጥናቱን ዛሬ ለጋዜጠኞች በሰጠው መግለጫ አስታውቋል። የህዝብ እንባ ጠባቂ ተቋም የሚኒስቴር መስሪያ ቤቶቹን የ2015 ዓ.ም የመልካም አስተዳደር አፈጻጸም ላይ ምዘና ማድረጉን ገልጾ ይህም 10 ወራትን የፈጀና ለመጀመሪያ ጊዜ የተደረገ እንደሆነ አመልክቷል። የመልካም አስተዳደር ምዘና ጥናቱን ያቀረቡት የተቋሙ ከፍተኛ የሥራ ኃላፊ አቶ አዳነ በላይ የምዘና መለኪያዎቹ ውጤታማነት፣ ተጠያቂነት፣ ግልጸኝነት፣ ፍትሐዊነትና የሕግ ተገዥነት እንደሆኑ ዘርዝረዋል። ምዘና ከተካሄደባቸው 15 ሚኒስቴር መስሪያ ቤቶችም በ12ቱ ላይ መረጃን ተደራሽ ከማድረግና ከተጠያቂነት አኳያ ችግር እንዳለባቸው ተናግረዋል።
የተለዩ ክፍተቶችን በምናይበት ጊዜ ለአብነት አብዛኛው ለሕዝብ ይፋ እንዲደረጉ የታዘዙ መረጃዎች አለማሳተም ወይም ይፋ ለማድረግ ህጉ አስቀምጧል ደንግጓል። ነገር ግን በድንጋጌው መሰረት በተገቢው መንገድ አለመሄዳቸውን ባየናቸው የሰነድ ፍተሻዎችም በውይይቶቻችንም ስላረጋገጥን ክፍተት ያለው መሆኑን አይተናል። በግል ለሚቀርቡ የመረጃ ጥያቄዎች ተገቢ ምላሽ አለመስጠታቸው፣ በሶስተኛ ደረጃ የመረጃ ነጻነት አዋጅ ድንጋጌ አለማክበር እንደ አንድ ክፍተት አይተናል። ሌላው መስሪያ ቤቶች አወጣሉ የተባሉትን መመሪያዎች አለማውጣታቸው በተያያዘ በአማካይ ሲታይ ውስንነት አይደለባቸው መሆኑን ያሳያል።
ይህ ችግር ከምን እንደሚመነጭ በአሜሪካ ድምፅ የተጠየቁት ኃላፊው ምክንያቱን እንዲህ በማለት አብራርተዋል።
አንደኛ የግንዛቤ ችግር አለ። ሁለተኛው ደግሞ ቀደም ሲል ታስታውስ እንደሆነ በእያንዳንዱ ሚኒስቴር መስሪያ ቤቶች ያሉ የህዝብ ግንኙነት ኃላፊዎች መረጃን በመጠየቅ በማግኘትና በማስተላለፍ ረገድ ትልቅ መመሪያ ራሱ አላቸው። ይህ እንዴት እንደሚሰጡ የበላይ አካል ከእነሱ በኋላ ያለው መስሪያ ቤት መፍትሄ እንደሚሰጥ እና ይሄ በመካከል በለውጡ ጋር ተያይዞ ፈርሶ ስለነበር በብዙ መስሪያ ቤቶች ስንሄድ ይሄን የሚከታተል አካል የለም የህዝብ ግንኙነት የምንለው። ስለዚህ አብዛኞቹ ከአመራሩ ጀምሮ ባለሙያዎችን ጨምሮ የህዝብ ግንኙነቶችን በአንድም አለመኖር ወይም መቀየር መረጃ ነጻነት ላይ አለ የለም የሚለውን ራሱ በአብዛኛው ማለት ይቻላል ግንዛቤ የለም፣ የተመደበ ሰው የለም፣ ለእኛም አመታዊ ሪፖርት አይልኩም እና ይሄ በአጠቃላይ ሲታይ ውድቀት ነው።
በመንግስት መስሪያ ቤቶች ውስጥ የሚታየው መረጃን ተደራሽ ያለማድረግ ችግር በህዝቡ የዕለት ተዕለት ህይወት ላይ ተጽዕኖ እንደሚያሳድር በአዲስ አበባ ዩኒቨርሲቲ የጋዜጠኝነትና ኮሚኒኬሽንስ መምህር ዶክተር ጌታቸው ድንቁ ይናገራሉ።
ይሄ ያለው አንድምታ የጎላ ነው፣ ትልቅ ነው። እንደኛ ባሉ ሀገራት መንግስት ትልቁን መረጃ ምንጭ መረጃ ያዥ ስለሆነ እነዚህ በአዋጅ ኃላፊነት ተሰጥቷቸው የተቋቋሙ የሚኒስቴር መስሪያ ቤቶች መረጃ አልሰጡም ማለት መረጃ የቅንጦት ስላልሆነ የሚያደርሰው ጉዳት አለ። በዜጎች አኗኗር፣ በኑሯቸው ጥራት፣ በውሳኔያቸው አይነት ላይ የሚያደርሰው በጣም ከፍተኛ የሆነ ጉዳት አለ። የቼክስ ኤንድ ባላንስስ ጉዳይ እየተመለከትን እንደሆነ መገናኛ ብዙሃን መረጃ ሲያገኙ እና እነዚህን ሚኒስትር መስሪያ ቤቶችን ተጠያቂ ማድረግ የሚያስችል ህብረተሰቡም ተገንዝቦ ጥሩ እየሰሩ ነው አይደሉም የሚለውን አውቆ እንዲበይናቸው የሚያደርገውን ነገር ማለት ነው። እንደ አራተኛ የመንግስት አካል ነው ተብሎ የሚታሰበው መገናኛ ብዙሃን ነው አስፈጻሚ የሆነ ተጠያቂ ማድረግ የሚችለው። ይሄን ማድረግ የሚቻለው ደግሞ በቂ መረጃ የተገኘ እንደሆነ ነው።
በጥናቱ ከተካተቱት ሚኒስቴር መስሪያ ቤቶች አብዛኞቹ በሌሎቹም መስፈርቶች ሲመዘኑ ችግር እንዳለባቸው ነው አቶ አዳነ በላይ የሚገልጹት።
ግልጽነት ላይ ትልቅ ችግር መኖሩን ያሳያል። ሁለተኛ ፍትሐዊነት ላይ፣ የፍትሐዊነት ጉዳይ ካርሎ ጋር ከምን ጋር ይያያዛል? ለዛ ብሎ እንዳይፈጠር መቀመጥ ያለባቸው ስርዓቶች አሉ። እሱንም አስቀምጦ ከሜዳ አኳያ ክፍተቶች አሉ። ሌላውና ትልቁ ነገር የህግ ተገዥነት ነው። ስለዚህ በእነዚህ በሶስቱ ካየን በአቬሬጅ ትልቅ ክፍተት ያለባቸው ተደርጎ ሊወሰድ ይችላል። በሁሉ
የመንግስት ተቋማቱ ስራን በውጤታማነት ከማከናወን አኳያም እንዲሁ ክፍተት አለባቸው ይላሉ። የምዘና ግኝቱ ሚኒስቴር መስሪያ ቤቶቹ ያላቸውንም ጠንካራ ጎን ያካተተ ሲሆን የጥናቱ ሪፖርት ለሚመለከታቸው አካላት መሰራጨቱን ኃላፊው ተናግረዋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
ፕሬዚዳንት ጆ ባይደን እና የቀድሞው ፕሬዚዳንት ዶናልድ ትራምፕ በህዳር ወር በሚካሄደው ፕሬዚዳንታዊ ምርጫ ላይ ሊጋጠሙ እያመሩ ይመስላል። የሆነ ሆኖ የቀድሞ ፕሬዚዳንት ያሉባቸው የወንጀል ክስ ችግሮች እንዲሁም ደግሞ የሁለቱ እጩ ተፎካካሪዎች የእድሜ ሁኔታም አነጋጋሪ እንደመሆኑን ቀጥሏል። የአሜሪካ ድምጽ የዋይት ሀውስ ቢሮ ዋና ዘጋቢ ፓትሲ ዊዳስኳራ ከሁለቱ ተፎካካሪዎች አንደኛው ከውድድሩ ቢወጡ ቀጣዩ እርምጃ ምን ሊሆን እንደሚችል በሚቀርበው ዘገባዋ አትተዋለች። ቆንጅታዬ ታቀርባለች።
የቀድሞው ፕሬዚዳንት ዶናልድ ትራምፕ 91 የከባድ ወንጀል ክሶች የቀረቡባቸው ሰው ናቸው። ቢያንስ የአንዱ ክስ የፍርድ ሂደት በዚሁ ዓመት ውስጥ ይጠናቀቃል ተብሎ ነው የሚጠበቀው። የ81 ዓመቱ የእድሜ ባለጸጋው ፕሬዚዳንት ጆ ባይደን ደግሞ የጤና እክል ሊያገኛቸው ይችላል።
ርዕሰ ዜና። ትልቁ ችግር የባይደን እድሜ ባለጸግነት ነው ማለት ነው? የትራምፕ ግን አይደለም።
እንደ እውነቱ ከሆነም የ77 ዓመት የእድሜ ባለጸጋው ትራምፕም ቢሆኑ የጤና ችግር ሊያጋጥማቸው ይችላል።
በህዳር ወር ታላቁ ቀን ይመጣል። ሀገራችንን መልሰን እንረከባለን።
እንበልና ከሁለቱ አንዳቸው በህዳር ወር ከሚካሄደው ፕሬዝደንታዊ ምርጫ በፊት ህይወታቸው ያለፈ እንደሆነስ ወይም ደግሞ ለመንቀሳቀስ በማይችሉበት ሁኔታ በጽኑ ቢታመሙስ? ከፓርቲያቸው ጉባኤ በፊት ከሆነ አንዳንዶቹ ክፍለ ግዛቶች ተጨማሪ እጩዎች ፉክክሩ ውስጥ ይገቡ ዘንድ ጊዜ ለመስጠት በሚል የቅድመ ምርጫ የጊዜ ሰሌዳቸውን ሊያራዝሙት ይችላሉ። ፓርቲዎቹ የቅድመ ምርጫዎቹን ድምጽ ያሸነፈውን እጩ ፕሬዝደንታዊ እጩ አድርገው በይፋ የሚሰይሙት በየፊናቸው በሚያካሂዷቸው ጉባኤዎች ነው። ሪፐብሊካን ፓርቲው ጉባኤውን የሚያካሂደው በሐምሌ ወር ሲሆን ዲሞክራቲክ ፓርቲው ደግሞ በነሐሴ ወር ያካሂዳል። እጩ ተፎካካሪዎቹን እየመራ ያለው ተወዳዳሪ ከውድድሩ ቢወጣና አንድም ሌላ እጩ ተፎካካሪ አብላጫውን የመራጭ ድምጽ ባያገኝ የየአካባቢያቸውን መራጭ ወክለው በጉባኤው ላይ የሚገኙት ተወካዮች ሌላ እጩ ሊመርጡ ይችላሉ። American Enterprise Institute በሚባል ተቋም የምርጫዎችና የመንግስት ቀጣይነት ጉዳይ አጥኚው ጃን ፎርቲየ እንዲህ ሲሉ ያስረዳሉ።
There'll be a lot of freedom for those delegates to negotiate, pick someone, maybe pick someone else who wasn't running.
የመራጭ ተወካዮች በደንብ በነጻነት ለመደራደር ይችላሉ። እጩዎቹን ይመርጣሉ። ምናልባትም የሚመርጡት በውድድሩ ውስጥ ያልነበረ ሰውም ሊሆን ይችላል። ይሄ ካሁን በፊት በአገራችን ታሪክ ሆኖ ያውቃል። የሆነው ሆኖ ግን ፕሬዝዳንታዊ እጩ ማን እንደሚሆን የሚወስነው የሪፐብሊካን ፓርቲው ወይም የዲሞክራቲክ ፓርቲው ጉባኤ ነው።
በጉባኤተኞቹ የተመረጡት ፕሬዝዳንታዊ እጩ ከጉባኤው በኋላ ከውድድሩ የወጡ እንደሆነስ? ፓርቲው እንደገና ጉባኤተኞቹን ጠርቶ ይሰበስብና ተተኪ ያስመርጣል። የሚመረጡት የግድ ለምክትል ፕሬዝዳንትነት የተመረጡት እጩ ይሆናሉ ማለት ግን አይደለም። ምርጫው ከተከናወነ በኋላም ቢሆን ሂደቱ ተመሳሳይ ነው። እንበልና ባይደን ቢያሸንፉ ነገር ግን በፕሬዝዳንትነት ለማገልገል ብቁ የማይሆኑበት ሁኔታ ቢከሰት ምክትል ፕሬዝዳንታቸው ካማላ ሃሪስ በምትካቸው ፕሬዝዳንት ይሆናሉ ማለት አይደለም። የፓርቲ ተወካይ መራጮች እንደገና ድምጽ ይሰጡና ፕሬዝዳንት ይሰይማሉ። መራጮቹ ተስማምተው ፕሬዝዳንታቸውን ለመሰየም ያልቻሉ እንደሆነስ? ባይፓርቲዛን ፖሊሲ ሴንተር በተባለ ተቋም የተቋማዊ ዲሞክራሲ ዳይሬክተር ማይክል ቶርኒንግ ይህንን ቢሆን እንደሚከተለው ይተነትኑታል።
At that point, the election would go to the House of Representatives.
አንዱም እጩ አብላጫ ድምጽ ካላገኘ ያኔ በተወካዮች ምክር ቤት ይመረጣል። እንደዚያ ከሆነ በብዙ አመታት ውስጥ አጋጥሞ የማያውቅ ሁኔታ ይከሰታል ማለት ነው።
ሌላው የዩናይትድ ስቴትስ ኮንግረስ የምርጫውን ውጤት እንደ አውሮፓውያን የዘመን አቆጣጠር ጥር 6 ቀን ማረጋገጫ ከሰጠው በኋላ ተመራጩ ፕሬዝዳንት የሞቱ እንደሆነስ? ያኔ ተመራጩ ምክትል ፕሬዝዳንት በምትካቸው ፕሬዝዳንትነቱን ይይዛሉ። ታዲያ ከነዚህ በቢሆን የተዘረዘሩ አጋጣሚዎች መካከል አንዱ እውን ቢሆን በተለይ የምርጫ ውጤት ላይ ተቃውሞ ቢነሳ ጉዳዩ በፍርድ ቤት ሙግት ለረጅም ጊዜ ሊጓተት ይችላል። ደግሞም በአውሮፓውያን 2021 ጥር 6 ቀን የትራምፕ ደጋፊዎች የዩናይትድ ስቴትስ ምክር ቤት ህንጻን በወረሩበት ጊዜ እንደታየው እንደገና የደም መፋሰስም ሊከተል ይችላል።
በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የሐሙስ ምሽት ዘገባዎቻችንን ነው። ከኛ ጋር ስለሆናችሁ እናመሰግናለን። ለምሽቱ ያዝነው የመጀመሪያው ምዕራፍ ተጠናቋል። ወደ ሁለተኛው ምዕራፍ ነው የምናልፈው። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ዛሬ ባወጣው ሪፖርት በደቡብ ኢትዮጵያ ክልል ጋሞ አርባ ምንጭ ዙሪያ ወረዳ በሻራ ቀበሌ ከባለፈው ነሐሴ ግጭት ያልታጠቁ 3 ሰላማዊ ሰዎች ከህግ አግባብ ውጪ መገደላቸውን አስታውቋል። በግጭቱ አጠቃላይ የተገደሉ ሰዎች 7 መሆናቸውንም ኢሰመኮ የሪጅን ዳይሬክተርና የሰብአዊ መብቶች ክትትልና ምርመራ ስራ ክፍል ኃላፊ ኢማድ አብዱልፈታህ ለአሜሪካ ድምጽ ተናግሯል። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ጉዳዩን ተከታትሎታል።
የዛሬው የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ሪፖርት ባለፈው ዓመት ነሐሴ 18 ቀን 2015 ዓ.ም በደቡብ ኢትዮጵያ ክልል አርባ ምንጭ ዙሪያ ወረዳ በሻራ ቀበሌና በአርባ ምንጭ ከተማ አስተዳደር መካከል በተፈጠረ ግጭት የደረሰውን ጉዳት የተመለከተ ነው። ኮሚሽኑ ምርመራውን ለማከናወን ከተጎጂዎች፣ ከአይን ምስክሮች፣ ከአገር ሽማግሌዎች፣ በፖሊስ ጣቢያ ተይዘው ከነበሩ ተጠርጣሪዎችና በተለያዩ መዋቅሮች ስር ከሚገኙ የመንግስት አስተዳደር ባለስልጣናት አገኘሁ ባለው ማስረጃ ሰዎች በተለይም ንጹሃን መገደላቸውን ማረጋገጡን የኢሰማኮ የሪጅን ዲሬክተርና የሰብአዊ መብቶች ክትትልና ምርመራ የስራ ክፍል ኃላፊ አቶ ኢማድ አብዱልፈታም ለአሜሪካ ድምፅ አስታውቀዋል።
የእኛ በምርመራ እንዳረጋገጥ ነው ወደ ተፈጠረው ግጭት ቢያንስ 70 ሰዎች ተገድለዋል። የግለሰቦች ንብረት ላይ የተለያየ አይነት መጠን ያለው ጉዳት ደርሷል። ከዛም በፊት በነበሩ ሁኔታዎች ትምህርት ቤቶች፣ የተለያዩ የማህበራዊ አገልግሎቶች ተቋርጠዋል። በአጠቃላይ ስንመለከታቸው የግለሰቦችን ግድያ፣ የንብረት ውድመት እና ተያያዥ የሆኑ የተፈጸሙ አላግባብ የሆኑ አያያዞችን የሚዳስስ ነው ማለት
በወቅቱም ሰብአዊ መብቶች መጣሳቸውን በተለይም ህይወታቸውን ለማትረፍ የተደበቁ ሰላማዊ ሰዎች በግጭቱ ማግስት ነሐሴ 19 ቀን 2015 ዓ.ም የመንግስት የጸጥታ ኃይሎች ቀበሌውን ከተቆጣጠሩ በኋላ ከተደበቁበት በማውጣት ቁስ መግደላቸውን ኮሚሽኑ ማረጋገጡን አቶ ኢማድ አስረድተዋል።
ኢሰማኮ ባደረገው ምርመራ የተገደሉ ሰዎች 7 ቢሆኑም 3 ሰዎች ናቸው ከፍርድ ውጭ የተገደሉ ብለን ያስቀመጥናቸው። ያ ምንድን ነው? ሌሎች የተቀረጹ 4 ሰዎች በነበረው የተኩስ ልውውጥ ከመንግስት ኃይሎች ጋር የተገደሉ እንደመሆናቸው መጠን በዚህ ካታጎሪ ስር የማይወድቁ ስለሆኑ ነው።
በመሆኑም የተወሰደው የኃይል እርምጃ በኢትዮጵያ ህገ መንግስት አንቀጽ 14 እና አንቀጽ 15 እንዲሁም የሲቪልና የፖለቲካ መብቶች ዓለም አቀፍ ቃል ኪዳን አንቀጽ 6 ንዑስ አንቀጽ 1 መሰረት ማንኛውም ሰው በከባድ ወንጀል በፍርድ ቤት ውሳኔ ካልሆነ በስተቀር በዘፈቀድ ህይወቱን ሊነጠቅ እንደማይገባ የደነገገውን የጣሰም ከህግ ውጭ የተፈጸመ ግድያ ነው ብሏል። ነሐሴ 18 ቀን 2015 ዓ.ም ጀምሮ በተፈጠረ ግጭት በ9 የቀበሌው ነዋሪዎችና በ4 የመንግስት ጸጥታ ኃይሎች አባላት ላይ ቀላልና ከባድ የአካል ጉዳት መድረሱን ኮሚሽኑ በሪፖርቱ ገልጿል። ነሐሴ 18 እና 19 ቀን 2015 ዓ.ም በቀበለው በተከሰተው ግጭት ኮሚሽኑ ምርመራውን እስካጠናቀቀበት ቀን ድረስ 2 ሴቶችን ጨምሮ 126 ተጠርጣሪዎች መታሰራቸውን፣ 80ዎቹ መለቀቃቸውን፣ በፖሊስ ጣቢያ ተይዘው ከሚገኙት መካከል 24ዎቹ ተጠርጣሪዎች ፍርድ ቤት መቅረባቸውና የተቀሩ 22 ተጠርጣሪዎች ደግሞ ፍርድ ቤት አለመቅረባቸውን ኮሚሽኑ ጠቅሷል። በወቅቱም የግለሰቦች ንብረት መውደሙና ትምህርት መቋረጡን ያስታወቁት አቶ ኢማድ የሰብአዊ መብት አያያዝ ችግሮችም እንደነበሩ በተናግሯል።
ምርመራው በተደረገበት ወቅት የታሰሩ ሰዎች ነበሩ። በወቅቱ ፍርድ ቤት የቀረቡ፣ ፍርድ ቤት ያልቀረቡ ሰዎች ነበሩ። የህግ ሂደቱን ተከትለው ፍርድ ቤት እየቀረቡ የክስ ሂደታቸው እንደሚታይ ነው እኛ ተስፋ የምናደርገው። ነገር ግን በዚህ ሪፖርት ስፔሲፊካሊ የተመለከትነው በቁጥጥር ስር የዋሉ ሰዎች ለኮሚሽኑ ያስረዱትን ነገር ቁጥጥር ስር ከዋሉ በኋላና በሚውሉበት ወቅት በተለይም በጸጥታ ኃይሎች ድብደባና ተያያዥ የሆኑ የመብት ጥሰቶች እንደተፈጸሙባቸው ነው ለኮሚሽኑ ያስረዱት።
ድርጊቱ ሲፈጸም በቦታው የነበሩ የዓይን እማኞች በግጭቱ ህይወታቸው ያለፉ 7 ሰዎች አስክሬን እዚያው የቀበሌው አስተዳደር ጽህፈት ቤት ቅጥር ግቢ ውስጥ በአንድ ቦታ መሰብሰባቸውን፣ ከአንዱ ውጭ የአርባ ምንጭ ከተማ አስተዳደር ነሐሴ 19 ቀን 2015 ዓ.ም አመሻሽ ላይ ቆላሻራ ቀበሌም ስላሴ ቤተ ክርስቲያን አካባቢ በሚገኘው የምሽን መካነ መቃብር ስፍራ ውስጥ 3 ጉድጓሮችን በማስቆፈር በአንድ ላይ አድርጎ መቅበሩን ኮሚሽኑ በአካባቢው ባደረገው ምልክታ ጭምር ማረጋገጡን አስታውቋል። ሪፖርቱን በተመለከተ ቪኦኤ የአካባቢውን ባለሥልጣናት ምላሽ ለማካተት ያደረገው ጥረት ለጊዜው አልተሳካም። ዳሩ ግን ኮሚሽኑ ከጋሞ ዞን ፍትህ መምሪያና ከዞኑ ሰላምና ጸጥታ መምሪያ ኃላፊዎች አገኘሁ ባለው ምላሽ በወቅቱ በጸጥታ ግብረ ኃይል በተወሰደው የኃይል እርምጃ በድምሩ 7 ሰዎች ሕይወት ማለፉን አምነዋል። በግብረ ኃይሉ የተወሰደውን የኃይል እርምጃ ሕጋዊነትና ተመጣጣኝነትን አስመልክቶ የአካባቢው መስተዳደር ተገቢውን ምርመራ እንደሚያደርግ እንዲሁም ለተፈጸሙ ጥፋቶች ተጠያቂነትን እንደሚያረጋግጡም ለኮሚሽኑ አስረድተዋል። ኮሚሽኑ በዛሬው ሪፖርቱ 2 ምክር ሐሳቦችን ማስቀመጡና የሚመለከታቸው አካላት እንዲፈጽሙት ያሳስባል ሲል አቶ ኢማድ ለአሜሪካ ድምፅ በስልክ ተናግሯል።
አንደኛው በተፈጠረው ሁኔታ ውስጥ የተገደሉ ሰላማዊ ሰዎችን በሚመለከት ተጠያቂነት እንዲረጋገጥ፣ በተመሳሳይ ደግሞ የመንግስት የጸጥታ ኃይሎችን ትጥቅ በመያዝ የመንግስት የጸጥታ ኃይሎች ላይ በመተኮስ ጉዳቱ እንዲደርስ ችግሩ እንዲፈጠር አስተዋጽኦ ያደረጉ ሰዎች ላይ ምርመራ በማድረግ ተገቢ የሆነ ተጠያቂነት እንዲረጋገጥ ነው። እንግዲህ እንደዚህ አይነት ችግሮች ይፈጠራሉ፣ ይጠበቃል። ሁልጊዜ ጥያቄዎች ይኖራሉ። ነገር ግን ጥያቄዎችን ከመንግስት ይሁን ከነዋሪዎች ፍላጎቶችን በኃይል ለማስፋታት መሞከር እንደዚህ አይነት ባመሰቶች እንዲባባሱ እንዲስፋፉ የሚያደርግ ስለሆነ ሁለቱም አካላት በተቻለ መጠን ከእንደዚህ አይነት ድርጊቶች እንዲቆጠቡ ነው ኮሚሽኑ አጽንኦት ሰጥተው ጥሪ የሚያደርገው ማለት ነው።
በቀበሌው ለተከሰተው ተቃውሞና ግጭት ምክንያት የሆነው የቀበሌ አስተዳደር መዋቅር ውዝግብ ነዋሪዎችን ባሳተፈም ሰላማዊና ሕግን መሰረት ባደረገ መልኩ ዘላቂ መፍትሄ እንዲሰጠውና የተቋረጡ አገልግሎቶች እንዲጀምሩ ኢሰማኮ ጠይቋል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
የአፍሪካ ህብረት የጸጥታው ምክር ቤት በኢትዮጵያና በሶማሊያ መካከል የተፈጠረውን ውጥረት በተመለከተ ባካሄደው ስብሰባ ሁለቱ ሀገራት ጉዳዩን በሰላማዊ መንገድ ለመፍታት ትርጉም ያለው ውይይት እንዲያደርጉ መጠየቁን ሶማሊያ ተቃውማለች። ይህ በሁለቱ ሀገራት መካከል እየተካረረ የሄደው ውጥረት በቀጠናው የፈጠረውን አለመረጋጋትና የሚያስከትለውን ዳፋ በተመለከተ ስመኝሽ የቆየ ዘገባ አላት።
በኢትዮጵያና በተገንጣይዋ ሶማሌላንድ መካከል ታህሳስ 22 ቀን 2016 ዓ.ም ተመረጠ የተፈረመው የመግባቢያ ሰነድ አስገዳጅና በሕግ አሳሪ ሳይሆን የሁለቱን ፍላጎት የሚያንጸባርቅ ስምምነት ነው። የስምምነቱ ዝርዝር ጉዳዮችም ገና ለመጠናቀቃቸውን ሁለቱም ሀገሮች ከስምምነቱ በኋላ በሰጧቸው መግለጫዎች ገልጸዋል። ያም ሆኖ ግን የመግባቢያ ሰነዱ ቀጠናውን ለውጥረት የዳረጉ 3 ዋና ዋና ጉዳዮችን በውስጡ ይዟል። የሶማሊያ ግዛት ሉዓላዊነት፣ የሶማሊላንድ እንደ ሀገር እውቅና የማግኘት ፍላጎትና የኢትዮጵያ ለረጅም ጊዜ የቆየ የባህር በር የማግኘት ጥረት። በእነዚህ ጉዳዮች ዙሪያ ዝርዝር መረጃዎች ሳይካተት ለህዝብ ይፋ የተደረገው የመግባቢያ ሰነድ ታዲያ ለተለያዩ ግምታዊ መላምቶች ክፍተት መፍጠሩ ውጥረቱን እንዳባባሰው ባለም አቀፉ ግጭት ተንታኝ ቡድን የምስራቅና ደቡብ አፍሪካ ዳይሬክተር የሆኑት ኒኮላስ ዴሎይን ይገልጻሉ።
There are a number of things that we do not know about this deal and certainly the way
ስለዚህ ስምምነት የማናቃቸው ብዙ ነገሮች አሉ። በአንድ በኩል ሶማሊላንድ ለሀገሯ ባለም አቀፍ ደረጃ እውቅና ልታገኝ እንደሆነ ነው የተናገረችው። በሌላ በኩል ኢትዮጵያ አስተባባሪው ደግሞ ለሶማሊላንድ እውቅና ለመስጠት ቃል እንዳልገባች ግን ደግሞ ያንንም ማድረግ ሊኖርባት እንደሚችል እንደምትረዳና ወደፊት የምትመለከተው ጉዳይ እንደሚሆን ነው የገለጸችው። ስለዚህ የመግባቢያ ሰነድ እንደመሆኑና ዝርዝር ጉዳዮችን የማይዘረዝር መሆኑ ብዙ መላምቶች እንዲኖሩ አድርጓል። ይህ ደግሞ ውጥረቱን ለማርገብ የሚረዳ አይደለም።
ኢትዮጵያ 20 ኪሎ ሜትር ርዝመት ያለው የባህር ጠረፍ ለ50 አመታት እንድትከራይና ለንግድና ለጦር ሰፈር አገልግሎት እንድትጠቀም የሚፈቅደው ስምምነት ዝርዝር አፈጻጸሞችን ያካትት እንጂ የኢትዮጵያና የሶማሊላንድ መሪዎች ፍላጎታቸውን ለማሳካት ማንኛውንም ነገር መስዋዕት ለማድረግ ዝግጁ መሆናቸውን ለቀጠናውም ሆነ ለዓለም አቀፉ ማህበረሰብ አረጋግጧል ይላሉ ኒኮላስ።
which is illustrated by the fact that
ይህ ስምምነት ያረጋግጠው አንድ ትልቅ ነገር በስምምነቱ ውስጥ የተሳተፉት ሁለቱ ተዋናዮች ፕሬዝዳንት ሙሴ ቢሂ አብዱና ጠቅላይ ሚኒስትር አብይ አህመድ ሊፈጽሙ ያሰቧቸው ጉዳዮች ከልባቸው በጥብቅ የሚፈልጉት ጉዳይ መሆኑን ነው። በአንድ በኩል የባህር በር የማግኘት ጉዳይ አብይ አህመድ በታሪካቸው ጥለው ማለፍ የሚፈልጉት ጉዳይ ነው። በሌላ ጎን ደግሞ ሙሴ ቢሂ በሀገር ውስጥ ግጭት የተዳከመውን ስልጣናቸውን ሊያጠናክሩበት ይፈልጋሉ።
በተለይ ለበርካታ አመታት ሶማሊያን ሲያምሳት የኖረውን አልሻባብ ለመዋጋት የሁለትዮሽና ቀጠናዊ የጸጥታና ደህንነት ትብብሮች ሲያካሂዱ ቆይተዋል። በሶማሊያ ከሚገኘው የአፍሪካ ህብረት የሽግግር ተልእኮ ሰላም አስከባሪ ኃይል ጋር በመሆንም የኢትዮጵያ ወታደሮች በሶማሊያ ተሰማርተዋል። ሰሞኑን የተፈጠረው ውጥረት ታዲያ ይህንን የጸጥታ ትብብር እንዳያደናቅፈውና በርካታ ግጭቶችን የሚያስተናግደውን የአፍሪካ ቀንድ ቀጠና ለተጨማሪ ፈተና እንዳይዳርገው ስጋት መፍጠሩን ኒኮላስ ይገልጻሉ።
ዋናው ጭንቀታችን በኢትዮጵያና በሶማሊያ መካከል ያለው የጸጥታ ትብብር ጉዳይ ነው። በአሁኑ ወቅት በሺዎች የሚቆጠሩ የኢትዮጵያ ወታደሮች አልሻባብን ለመዋጋት በሶማሊያ ይገኛሉ። በኢትዮጵያና በሶማሊላንድ መካከል የተደረሰው ስምምነት ተፈጻሚ ከሆነ ግን በሶማሊያና በኢትዮጵያ መካከል ያለውን ውጥረት ይጨምረዋል። ይህ ደግሞ በኢትዮጵያና ሶማሊያ ትብብር ላይ መዘዝ ማስከተሉ አይቀርም። ለምሳሌ ኢትዮጵያ አንድ ቀን ወታደሮቿን ብታስወጣ በሶማሊያ የጸጥታ ክፍተት ይፈጠራል። ይሄ በጣም የሚያሳስበን ጉዳይ ነው።
በሌላ በኩል ኢትዮጵያ የቀጠናው አለመረጋጋት ምንጭ ሆናለች ሲሉ የግብጽ የውጭ ጉዳይ ሚኒስትር ሳሚ ሹክሪ ሮብለት መናገራቸውን የግብጽ የውጭ ጉዳይ ሚኒስትር ያወጣውን መግለጫ ጠቅሶ ሮይተርስ ዘግቧል። በካይሮ እየተካሄደ ባለው የአረብ ሊግ ስብሰባ ላይ የሊጉ ዋና ጸሐፊ አህመድ አቡል ጌት የመግባቢያ ሰነዱ በአረብ በአፍሪካውያንና ባለም አቀፍ መርሆች ላይ የተቃጣ ግልጽ ጥቃት ነው ሲሉ ማውገዛቸው ተገልጿል። ከግብጽ በተጨማሪም ቻይና፣ ዩናይትድ ስቴትስ፣ የአውሮፓ ህብረት፣ የአፍሪካ ህብረትና ቱርክን የመሳሰሉት የሶማሊያ ሉዓላዊነት እንዲከበር ጠይቀው መግለጫ አውጥተዋል። ከዚህ አንጻር ውጥረቱ በቀጠናው የኃይል አሰላለፍና አጋርነት ላይ ተጽዕኖ ፈጥሮ እንደሆነ ላቀረብንላቸው ጥያቄ ኒኮላስ ሲመልሱ
What we've seen so far is Somalia going on a
Somalia ሉዓላዊነቷን ለማስከበር ከፍተኛ ዲፕሎማሲያዊ ዘመቻ ያካሄደች ነው። በርካታ ለማቀፍ አጋሮችን ድጋፍ ለማሰባሰብ ጥረት ያደረገች እንደሆነ ያየን ነው። ስካውን እንዳየነው ደግሞ እየተሳካላት ይመስላል። ምክንያቱም ምናልባት መጀመሪያ ላይ ቀዝቀዝ ያለ የሚመስል መግለጫ ካወጣው ይጋር በስተቀር አብዛኞቹ የሶማሊያ ሉዓላዊነት ይከበር በሚል ተከላክለውላት ነው መግለጫ ወጡት። የሶማሊላንድ ስሌት ደግሞ ምናልባት አንድ ሀገር ወቅና ቢሰጠኝ ሌሎችም ሀገሮች ያንን ይከተላሉ የሚል ነው። ይሄ በዋናነት ሶማሊላንድ የምታራምደው ሀሳብ ይመስለኛል። እንዳሰበችው የሌሎችንም ወቅና ለማግኘት ያስችላት እንደሆነ ወደፊት የምናየው ይሆናል። በጥንቃቄ ማስተዋል ያለብን ጉዳይ ግን ይህም ቢሆን በአንድ ጀንበር የሚፈጸም ጉዳይ አለመሆኑን ነው።
በኢትዮጵያና በሶማሊያ መካከል እየጨመረ የመጣው ውጥረት የተፈራውን ስጋት እንዳያስከትል ግን ቀጠናዊና ዓለም አቀፋዊ ጥረቶች እየተካሄዱ ነው። ውጥረቱ በአካባቢው ሰላም፣ ደህንነትና መረጋጋት ላይ አሉታዊ ተጽዕኖ ሊፈጥር እንደሚችል ስጋቱን የገለጸው የአፍሪካ ህብረት የጸጥታው ምክር ቤት ረቡዕ ዕለት ባካሄደው ስብሰባ ሁለቱ መንግስታት ስሜትን ከተሞሉ መግለጫዎች ተቆጥበው ለውይይት እንዲቀመጡ ጠይቋል። የምስራቅ አፍሪካ ልማት የበይነ መንግስታት ድርጅት ወይም ኢጋድም ዛሬ ሐሙስ በኡጋንዳ ላይ የሚካሄድ ልዩ ስብሰባ የጠራ ሲሆን የዩናይትድ ስቴትስ የአፍሪካ ቀንድ ልዩ መልእክተኛ ማይክ ሃመር በስብሰባው ላይ እንደሚገኙ ተገልጿል። ኒኮላስ እንደሚሉት ውጥረቱን ለማርገብ የእነዚህ ተቋማት ሚና ወሳኝ ነው።
እንደማስበው በእነዚህ አይነት ሁኔታ ውስጥ እነዚህ ቀጠናዊና ዓለም አቀፋዊ ተቋማት በዋናነት ሊያደርጉት የሚገባው በኢትዮጵያና በሶማሊያ መካከል ያለው ሁኔታ ከዚህ በላይ እንዳይባባስና እንዳይዛመት ማድረግ ነው። ወታደሮችን ማንቀሳቀስ ወይም ወታደሮችን ከሶማሊያ ማስወጣት የመሳሰሉ ስሜታዊ እርምጃዎች እንዳይወስዱና ኢትዮጵያና ሶማሊያ ልዩነታቸውን ኃይል በመጠቀም ለመፍታት ከመሞከር ይልቅ ቁጭ ብለው እንዲነጋገሩ ማድረግ አለባቸው።
የአፍሪካ ህብረት የጸጥታው ምክር ቤት በረቡዕ መግለጫው በኢትዮጵያና በሶማሊያ መንግስታት መካከል ውይይት የሚያስጀምርና ተከታታይ ሪፖርት የሚያቀርብ ልዑክ እንዲመደብ የጠየቀ ሲሆን የህብረቱ የአፍሪካ ቀንድ ተወካይ የሆኑት የቀድሞ የናይጄሪያ ፕሬዝዳንት ኦሊሴንጎ ኦባሳንጆ ጥረቱን እንዲመሩ ጠቁሟል። ሶማሊያ ዛሬ ሐሙስ በሰጠችው ምላሽ ግን ጠብጫሪ ስትል የምትገልጸውን ኢትዮጵያና ሶማሊላንድ የተፈራረሙትን የመግባቢያ ሰነድ ቀድመው ካልሰረዙ ለድርድር እንደማትቀርብ አስታውቃለች። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
የሐሙስ ምሽት ጥር 9 2016 ዓ.ም የአሜሪካ ድምጽ መሰናዶ ከዋሽንግተን ዲሲ መተላለፉን ይቀጥላል። መሰናዶዎቻችንን እያገባደድን ነው። ለምሽቱ የያዝነውን የመጨረሻውን ዘገባ ላስተዋውቃችሁ። የአፍሪካ ሰብአዊ ቀውስ በአውሮፓና በመካከለኛው ምስራቅ ግጭቶች ሳቢያ ትኩረት እያጣ መሆኑ ተነገረ። ዓለም አቀፉ የረድኤት ድርጅት ኬር ኢንተርናሽናል ይፋ ባደረገው አዲስ ሪፖርት እንዳመለከተው የዓለም አቀፍ መገናኛ ብዙሃን ትኩረት ፊቱን በአውሮፓና በመካከለኛው ምስራቅ እየተካሄዱ ወዳሉ ግጭቶች ባዞረበት ወቅት አፍሪካ ውስጥ ያሉ ቀውሶች እንዲሁም ደግሞ ችግሮች አዲስ ትኩረት እያገኙ አይደለም ይላል። ኬር አክሎም 10 የአፍሪካ ሀገራት በረሃብ፣ በአመጽና በአየር ንብረት ለውጥ ሳቢያ ብርቱ የሰብአዊ ፈተናዎችን እየተጋፈጡ ቢሆንም እነዚህ ችግሮች እያገኙ ያሉት የዜና ሽፋን ግን እጅግ አነስተኛ መሆኑንም አመላክቷል። መሐመድ ዩሱፍ ከናይሮቢ ያጠናቀረውን ዘገባ አሉላ ከበደ እንደሚከተለው ያቀርበዋል።
ባለፈው ሳምንት ለንባብ የበቃው ይህ ሪፖርት መረጃዎችን ባጠናቀረበት ወቅት በአረብኛ፣ በእንግሊዝኛ፣ በፈረንሳይኛ፣ በጀርመንና በስፓኝ ቋንቋዎች የተጻፉ የኢንተርኔት ጽሑፎችን በማሰባሰብ ያልተለመደ ሂደት ተከትሏል። ባለፈው ዓመት ስፔር በሚል ርዕስ የእንግሊዙ ልዑል ሃሪ የጻፈውን መጽሐፍ በተመለከተ ከ215,000 በላይ መጣጥፎች ሲታተሙ በቡርኪና ፋሶ ስለተቀሰቀሰው ለብዙዎች ሕይወት መጥፋትም ምክንያት ስለሆነው ግጭትና መፈናቀል የተጻፉት ግን 11,000 ብቻ መሆናቸውን ጥናቱ ተመልክቷል። በተመሳሳይም ባርቢ ስለተሰኘችው ፊልም ከ273,000 በላይ መጣጥፎች ለንባብ ሲበቁ 7 ሚሊዮን ያህል ሰዎችን ስላጠቃው፣ በአንጎላ ስለደረሰው የጎርፍ መጥለቅለቅና ረሃብ ግን የተጻፉት 1,000 ያህል ብቻ ናቸው። ዝምታውን ማብቃብ በሚል ርዕስ የቀረበው ሪፖርት በቂ መገናኛ ብዙሃን ትኩረት ያላገኙ ሌሎች በተመሳሳይ አፍሪካ ውስጥ የተቀሰቀሱ ቀውሶችንም ጠቅሷል። ስቴፋን ብራንድ የኬር የጀርመን ቢሮ አባል ናቸው። እንብዛም ትኩረት ስላላገኙት የአህጉር አፍሪካ ሰብአዊ ቀውስና ይህ ሊሆን ስለቻለበት ምክንያት ያስረዳሉ።
I think that big crises, big conflicts such as the war in Ukraine or now in the Middle East are receiving the most coverage by international journalists in every country or most of the countries, and therefore
እንደ ዩክሬን ጦርነትና አሁን በመካከለኛው ምስራቅ እንዳለው ያሉ ግጭቶች በዓለም አቀፍ ዘጋቢዎች በሁሉም ወይም በአብዛኞቹ ሀገራት ማለት ይቻላል ከፍተኛ የዜና ሽፋን እያገኙ ነው። ዩንና አነስተኛ የሚባሉት አይነት ቀውሶች በትይዩ ደግሞ በእነዚህ ግዙፍ ግጭቶች እየተሸፈኑ ናቸው። በአንጻሩ የመገናኛ ብዙሃንም በአመዛኙ የሕዝቡ ፍላጎት እያነሰ በመምጣቱ ወጪያቸውን ለመቆጠብ የሚገደዱም ይመስለኛል።
ኬር ኢንተርናሽናል ያካሄደው ይህ ጥናት ዚምባብዌን፣ ኡጋንዳን፣ ብሩንዲን፣ ዛምቢያንና ሴኔጋልን ጨምሮ በአየር ንብረት ለውጥ፣ ግጭት፣ ድህነት፣ መጠነ ሰፊ ረሃብና የፖለቲካ አለመረጋጋት ውስጥ የሚዳክሩ 10 የአፍሪቃ ሀገራትን ለይቶ ይዳስሳል። እነኚህን ሀገራት በተመለከተ ባለፈው ዓመት ለንባብ የበቁ ጽሑፎች ከ77,000 በላይ ሲሆኑ አይፎን 15ን በተመለከተ የተጻፉት መጣጥፎች ግን ከ273,000 በላይ ናቸው። ዳግላስ ኦኩዋች ለውጭ መገናኛ ብዙሃን የሚሰሩ የአፍሪቃ ጋዜጠኞች ድርጅት የውጭ ፕሬስ ማህበር ጸሐፊ ነው። የመገናኛ ብዙሃኑ በጀት እየቀነሰ መምጣቱ በአህጉሪቱ በሚከሰቱ ጉዳዮች ዙሪያ የሚጻፉ ታሪኮችም እየቀነሱ መምጣታቸውን ያስረዳል።
I think post-COVID countries globally really are constrained in terms of resources.
ትኩረታችን በሰብአዊ ጉዳዮች ላይ ብቻ አይደለም። በመሆኑም ለሰብአዊ ጉዳዮች የሚሰጠው ትኩረት እያነሰ በሄደ መጠን በአፍሪካ ውስጥ የሚፈጠሩና በአፍሪካ ላይ ትኩረት የማድረግ ድልም በአንጻሩ እጅግ እየተመናመነ ይመጣል ማለት ነው። እንደኔ እይታ የሰብአዊ ቀውሶችን አስመልክቶ የሚሰጠው የዜና ሽፋን አነስተኛ ከሆነ በአጠቃላይ ትኩረቱ ኢኮኖሚያዊ ጥቅሞችና ጂኦፖለቲካዊ ፍላጎቶች ወዳሉበት ዙሮ ሊሆን ይችላል።
የዓለም አቀፍ መገናኛ ብዙሃን የውጭ ቢሮዎች መዘጋት በአንዳንድ የአፍሪቃ ሀገራት ለአስርተ ዓመታት የዘለቁትን ማብቂያ የሌላቸውን ግጭቶችና የሰብአዊ ቀውሶችን ተከትሎ ለተፈጠረው በእነኚህ ርዕሰ ጉዳዮች ላይ ለሚቀርቡ ዘገባዎች ያለ ዝቅተኛ ፍላጎትና መታከት ምክንያት ተደርጎ ታይቷል። አንዳንድ ተቺዎች ታዲያ የውጭ መገናኛ ብዙሃኑ በአፍሪቃ አመቃቀምና ለዓለም ከምታበረክተው አስተዋጽኦ ይልቅ በአህጉሪቱ ግጭቶችና መከራ ላይ ያተኮሩ ናቸው ሲሉ ይወነጅላሉ። ዳግላስ ኦኳች ራሱም ጋዜጠኛ ነው። ከሰብአዊ ቀውሶች ይልቅ ሌሎች ዘርፎችና ለአፍሪካ አመቃቀም የሚደረገው ዓለም አቀፍ ፉክክርና ድጋፍ የበለጠ ሽፋን እያገኙ ነው ይላል።
Not just focus on the humanitarian the fewer the lesser humanitarian
stories. በርካታ ሀገራት በዓለም አቀፍ ደረጃ የገንዘብ ምንጭ እጥረት የገጠማቸው ይመስለኛል። ስለሆነም ብዙ ሀገራት በተለይም የነዚህ ግዙፍ ዓለም አቀፍ መገናኛ ብዙሃን ባለቤት የሆኑት ለሥራው ከሚመደቡት በጀት ከየትኛው መቁረጥ እንደሚሻል ማውጣት ማውረድ ይጀምራሉ። ከዚህ አንጻር ምናልባትም ለመገናኛ ብዙሃን የሚመደቡት ወጪ አንዱ ወይም ቀላሉ ሆኖ ሳይታያቸው አይቀርም። እናም በጀት ስትቀንስ የዜና ሽፋን በመስጠት አቅም ላይ ቀጥተኛ እንድምታ ይኖረዋል።
ብራንድ እንደሚሉትም የአፍሪቃ ሀገራትን ለመድረስ አመቺ ሁኔታ መፈጠርና በተረጋጋ የመገናኛ ብዙሃን ሥራ ላይ የሚውሉ መዋለ ንዋይ ለአህጉሪቱ የሚሰጠውን ትኩረት ያሻሽለዋል ባይ ናቸው።
I think in general governments need to give journalists access to the countries and especially the crises of the region so reporters and journalists can report on these crises
እንደማስበው በአጠቃላይ መንግስታት በአገራቱና በተለይም በቀጠናው በሚታዩ ቀውሶች ዙሪያ እንዲዘግቡ ሁኔታዎችን ለጋዜጠኞች አመች ማድረግ አለባቸው። የውጭ መገናኛ ብዙሃንም የተሻለ ትኩረት በመስጠት ተጨማሪ ምስሎችን በተለይም ከአፍሪካ ጋዜጠኞች መቀበል የትኛውም የመገናኛ ብዙሃን ተቀጣሪ ሳይሆኑ ከሁሉም ጋር ከሚሰሩ ዓለም አቀፍ ዘጋቢዎች ጋር ይበልጥ መስራት መቻልና የአፍሪካ ሀገራትም በቃት ባለው የጋዜጠኝነት ስራ ላይ መዋለ ንዋይ ማፍሰስ መቻል አለባቸው።
በተባበሩት መንግስታት ድርጅት ሪፖርት መሰረት እንደ አውሮፓውያን የዘመን አቆጣጠር በ2024 ከ300 ሚሊዮን በላይ ሰዎች ሰብአዊ እርዳታ ይሻሉ። ከነኚህም ውስጥ ገሚስ ያህሉ በአፍሪካ የሚገኙ ናቸው። ኬር ኢንተርናሽናል የእርዳታ ድርጅቶችና የሚመለከታቸው ባለስልጣናት በአገሪቱ ያለውን ሁኔታ መታደግ የሚያስችል አፋጣኝ እርምጃ ይወስዱ ዘንድ የመገናኛ ብዙሃን ስለ አፍሪካ ሰብአዊ ቀውስ እንዲናገሩ ሲል ጥሪ አቅርቧል።
የተከበራችሁ አድማጭ ተመልካቾቻችንን የነበረንን መሰናዶ እዚህ ላይ ጨርሰናል። አብራችሁን ስለቆያችሁ እጅግ አብዝተን እናመሰግናለን። ኤደን ገረመው መሰናዶውን በመምራት፣ ጽዮን ግርማ በዋና አዘጋጅነት፣ ኤልያስ አስማረ ስርጭቱን በማቀናበር ከመላው የአሜሪካ ድምጽ የስቱዲዮ ባለሙያዎችና እንዲሁም ደግሞ የዲጂታል ባለሙያዎች ጋር ነበር ስናስተናግዳችሁ ያመሸነው። በነገው ምሽት በሌላ መሰናዶች እንጠብቃችኋለን። ሰላም ጤና ይስጥልን። ደህና ደሩ። Thank you.